ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር ከምሽቱ 1 እስከ 1 ተኩል በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ልዩ ዝግጅት አሁን ጀመረ። ሰላም ጤና ይስጥልን አድማጮች፣ እንደምንላችሁ አማምስታችኋል። የማስተናገዳችሁ አዲስ አበበ ነኝ። ፕሮግራሙን ጽዮን ግርማ እየመራችልን ነው። እንደተለመደው ለሰዓቱ የተዘጋጁ ልዩ ልዩ መሰናዳዎች አሉን። በነገራችን ላይ ዛሬ ቀኑ አርብ ጥቅምት 12 2008 ዓ.ም ነው። በሶስት መደበኛ ዝግጅቶቻችን ማለትም በቀረቡ ዝግጅቶች ላይ ትንታኔ የምንሰጥበት ክፍል የሚከተለው ከዜናው በኋላ ነው። ቀዳሚው ግን የዓለም ዜና ነው።
ጤና ይስጥልኝ፣ እንደምናመሻችሁ። ቆንጂት ታዬ ነኝ። ናይጄሪያ ማይዱጉሪ ከተማ በሚገኝ መስጊድ በደረሰ አጥፍቶ ጠፊ የቦምብ ጥቃት ቢያንስ 18 ሰዎች መገደላቸው ተዘግቧል። ዛሬ አርብ የማለዳ ጸሎት ላይ የደረሰው ፍንዳታ ወደ 20 የሚሆኑ ሌሎች ሰዎችን እንዳቆሰለም ተነግሯል። ጽንፈኛ እስላማዊ ቦኮ ሀራም እንቅስቃሴውን የጀመረበት ቦርኖ ክፍለ ሀገሯ ዋና ከተማ ማይዱጉሪ በተከታታይ እየደረሰ ባለው የቦምብ ጥቃት የዛሬው የፈነዳው ጂዳሪ ፖሎ በሚባል የከተማዋ አካባቢ ባለ መስጊድ መሆኑ ታውቋል። የደቡብ አፍሪቃ ፖሊሶች ዛሬ አርብ የሀገሪቱ መንግስት ዋና መስሪያ ቤቶች በሚገኝበት አካባቢ ደጃፍ ላይ የተቃውሞ ሰልፍ ሲያደርጉ የነበሩ ተማሪዎችን በማስደንገጫ ፈንጂ እንዳባረሩ ተነገረ። በሺዎች የተቆጠሩት ተማሪዎች የዩኒቨርሲቲ ትምህርት ክፍያ እንዲጨምር የወጣውን እቅድ በመቃወም በፕሪቶሪያ በሚገኘው ዩኒየን ቢልዲንግስ ደጃፍ ተሰብስበው ነበር። የሀገሪቱ ፕሬዚደንት ጄኮብ ዙማ ቀውሱን ለማብረድ የተቃውሞ መሪዎቹን እና የትምህርት ዘርፍ ባለስልጣኖቻቸውን ለየብቻ እንደሚያነጋግሩ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የሩሲያው አቻቸው ሴርጌ ላቭሮቭ ለሶሪያ የወደፊት እጣ የሚያግባባ አንድ መሰረት የሚገኝበትን መንገድ ለመፈለግ ቪየና ውስጥ ውይይት መጀመራቸው ታውቋል። ሁለቱ የውጭ ጉዳይ ሚኒስትሮች ወደ ውይይታቸው የእጅ ሰላምታ ተለዋውጠው የገቡ ሲሆን ለጋዜጠኞች ግን ምንም አስተያየት አልሰጡም። ሚስተር ኬሪ እና ላቭሮቭ የተባበሩት መንግስታት ድርጅት የቱርክና የሳውዲ አረቢያን መልእክተኞች እንደሚያነጋግሩ ዜናው ጨምሮ አስታውቋል። እስራኤል በምስራቅ ኢየሩሳሌም ቅዱሳን ስፍራ ለጸሎት የሚገቡ ሙስሊሞች ላይ ለሳምንታት ጥላው የቆየችውን የእድሜ ገደብ ለመጀመሪያ ጊዜ ዛሬ አንስታለች። ሰሞኑን ሰዎች ሲገደሉበት የቆየውን ውጥረት ለማርገብ ሳይሆን አይቀርም እርምጃው የተወሰደው ተብሏል። እንደ አውሮፓውያን አቆጣጠር ካለፈው መስከረም ወር አጋማሽ ብጥብጥ ከተቀሰቀሰ ወዲህ በየሳምንቱ አርብ ሙስሊም ወጣት ወንዶች አላቅሳ መስጊድ ግቢ እንዳይገቡ እስራኤል ከልክላ እንደነበረ የሚታወስ ነው። በመጨረሻም እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ሊቢያ ቤንጋዚ ከተማ በሚገኘው የዩናይትድ ስቴትስ ቆንስላ በደረሰው ጥቃት ዙሪያ ትናንት ሐሙስ ለዩናይትድ ስቴትስ ምክር ቤት ኮሚቴ ቃል ሲሰጡ የቆዩት የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ዛሬ የፕሬዝደንታዊ ምርጫ ዘመቻቸውን ይቀጥላሉ። ትናንትና 11 ሰዓት በፈጀው ሸንጎ ሚስስ ክሊንተን በሪፑብሊካን ለሚመራው የምክር ቤቱ ኮሚቴ በሰጡት ቃል የዩናይትድ ስቴትሱን አምባሳደር ክሪስቶፈር ስቲቨንስን ጨምሮ አራት አሜሪካውያን በተገደሉበት ጥቃት ከእናንተ ከሁላችሁም በላይ እንቅልፍ አጥቼበታለሁ ብለዋቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ለምሽቱ ያዘጋጀነው የመጀመሪያው ዘገባ እንደሚከተለው ነው። የዳዲሞስ ኢንተርቴንመንት እና የፕሬስ ስራዎች ድርጅትና በስራ አስኪያጁ በግዛው ታዬ ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የገንዘብና የእስራት ፍርድ ሰጥቷል። ፍርዱ በሌለበት የተላለፈበት ግዛው ታዬ በበኩሉ ሲጀምርም ሆነ ሲጀመር ወይም ሆን ተብሎ የህትመት ውጤቶቹን ለመዝጋት የታሰበ ነበርና ያለ አግባብ የተመሰረተም ክስ ነው ይላል። ሰለሞን አባተ ነው ያወያየው።
የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ስምንተኛ ወንጀል ችሎት በዳዲሞስ የኢንተርቴንመንትና የፕሬስ ስራዎች ድርጅትና በስራ አስኪያጁ ግዛው ታየ ላይ ፍርዱን ትናንት ማሳለፉን ፋና ብሮድካስቲንግ ኮርፖሬት የሚባለው ተቋም ነው የዘገበው። በዘገባው መሰረት ድርጅቱም ሆነ ስራ አስኪያጁ ከ2003 ዓመተ ምህረት ጀምሮ ክሱ እስከተመሰረተበት ጊዜ ድረስ ለአምስት ተከታታይ ዓመታት ኦዲት አለመደረጋቸውን የፌዴራል የገቢዎችና ጉምሩክ መስሪያ ቤት አቃቤ ሕግ የከፈተው የክስ መዝገብ ይናገራል። ስለሆነም ድርጅቱም ሆነ ግለሰቡ ታክስ የማጭበርበር ተግባር ላይ እንደነበሩ፣ የተጨማሪ እሴት ታክስና የገቢ ግብር መሰወራቸውን፣ በዚህም ለመንግሥት መግባት የነበረበትን ከ800,000 ብር በላይ ማሳጣታቸውን ክሱ እንደሚናገር ፋና ዘግቧል። አቃቤ ሕግ የሰውና የሰነድ ማስረጃዎችን ማቅረቡን፣ ተከሳሹ ቀደም ሲልም አመፅ በማነሳሳትና መሰል የሽብርተኝነት ወንጀሎች ክስ ተመስርቶበት በ50,000 ብር ዋስ ከተለቀቀ በኋላ መሰወሩንና የክስ ሂደቱ ተከሳሾቹ በሌሉበት እንዲቀጥል ፍርድ ቤት መወሰኑን ዘገባው አትቷል። ፍርድ ቤቱ ትናንት ረቡዕ ጥቅምት 10 2008 ዓ.ም ባስቻለው ችሎት በድርጅቱ ላይ የ200,000 ብር ቅጣት ሲጥል ስራ አስኪያጁ ግዛው ታየ በ18 ዓመት ጽኑ እስራትና በ100,000 ብር የገንዘብ ክፍያ እንዲቀጣ ፈርዶበታል። ይህንን ዜና ይዤ ለግዛው ታየ ያለበት ደውዬ አግኝቼዋለሁ። ለመሆኑ ፍርዱን ሰምቶት ይሆን?
አዎ፣ ትናንትና ሰማሁኝ። በነገራችን ላይ ክሱ መጀመሩንም ሂደቱንም አላውቅም። መከታተል ማላውቅም ሲሆን ውሳኔውን ሰምቻለሁ። ትናንትና
ምንም የሰማኸው ነገር አልነበረም? ከዚህ በፊት
ምንም የሰማሁት ነገር የለም። አንድ ተከሳሽ ጠፋ እኮ ቢያንስ በሚዲያም ይነገራላል። እስካሁን እንደሰማ ነው፣ ግን ምንም የሚዲያም በሚዲያ እንደሰማሁት ነገር የለም። ከዚህ በፊትም በግብር ጉዳይ ማስጠንቀቂያ ሰጥቶኝ አላውቅም። ውሳኔ ብቻ ነው የሰማነው።
ምን ይላል ክሱ? ተከሳሹ አመፅ በማነሳሳትና መሰል ሽብርተኝነት ወንጀሎች ክስ ተመስርቶበት በ50,000 ብር ዋስ ከተለቀቀ በኋላ ተሰውረዋል ይላል።
እሱ ከአመት በፊት የሆነ ነው። ከአመት በማነሳሳት መንግስት እንታይለ መገልበት በሚል ክስል እንደውም እኔ ነኝ የቀረብኩት። የሚያዩ ሂደቱን ከ10 ሺህ በላይ ከ5 ሺህ በላይ ዋስትና ማስከበርም እንወቅ ብለን ቀረብ በጣም 50,000 ብር ዋስትና። ከዛ የሌሎቻችንን የሁላችን መጣ አወቅን በ50,000 ብር ዋስትና ወጥ እና 50,000 ብር ከተባልክ ፍርዱ ስንት እንደሚሆን አስበው። እዛ ወጣን እኛ 20 ቀን በአንድ ብር ከምናምን ቀን ብቻ እነሱ ወሰኑብን። ያኔ በ50,000 ብር ዋስትና ወጥቻለሁ የዛን ሰዓት ማለት ነው። ከዛ 3 ዓመት ከ3 ወር አሉ። 50,000 ብር ተብሎ 3 ዓመት ከ3 ወር ስትባል ግራ ይገባ ነበር። ለካ እዚህ ጋር የተዘጋጀ ወጥመት ነበር ሌላ። አሁን አረጋገጥን 18 ዓመት ሲልሆን ለካ በ3 ዓመቱ ከገባ በኋላ እዛው በ18 ዓመት እያዝ ነበር ማለት ነው። እንግዲህ ገኔ እንደገባኝ አሁን
ለመሆኑ ድርጅቱ ለአምስት ዓመታት ኦዲት አልተደረገም የሚለው የአቃቤ ሕግ ክስስ ምን ያህል የተጨበጠ ነው? ማስረጃስ አገኘሁ የሚለው ከየት ነው?
አንደኛ ደረጃ ንግድ ፍቃድ አውስበት እየሰራ የነበር ግለሰቦች ነን። ለዛውም ፒኤልሲ የሆነ ማለት ነው። ፒኤልሲ የሆነ ደግሞ
ኃላፊነቱ የተወሰነ የግል ማህበር ማለት ነው።
አዎ፣ እንደዛ ስትሰራ የሂሳብ ባለሙያ ግድ ያስፈልጋል። 5 ዓመት አለን በነገራችን ላይ የሰራ ነው። ተሰብስተዋል። 4 ዓመት ሙሉ ንግድ ፍቃድ ታድሶልን የሰራ ነው። ንግድ ፍቃድ ሲታደስልን ዜድ ሪፖርት እንኳን አንድ ቀን ብትነሳ ምን እንደሚያጋጥም ታውቀዋለህ ወይ? ደግሞ ሰምተህ ይሆናል ኢትዮጵያ ውስጥ አንድ ቀን ዜድ ሪፖርት ማብራት ተሰብቶ ችግር ይሰጣል። 4 ዓመት ያለ ንግድ ፍቃድ ተሰርቷል ብሎ ማሰብ ዝና መድራሱ ይፈርዳል። ታረለ ስለሆን ማያሳምን ክስ ነው።
ያለ ንግድ ፍቃድ ሳይሆን ኦዲት ተደርጎ አያውቅም ነው የሚሉት። እና በዚህ ምክንያት የተጨማሪ እሴት ታክስና የገቢ ግብር እንዲሰወር አድርጓል ድርጅቱ ነው የሚለው።
እሱንም እኮ ሰለሞን እዛ በነበርን ሰዓት አብረን 4 ዓመት ቆይተናል። ለሱ 5 ዓመት የሚሉት በነበር ሰዓት አጋጣሚ እኮ አለ ሁሉ ነገር ማድረጊያ ባለቀበት ሰዓት እኔ ከሀገር ወጥቼ በሌላ ክስ ከሀገር በወጣሁበት ሰዓት በሌለውበት ይህና ለመመለስ እኔ እኮ ማስረጃዎችን ማቅረብ ችል ነበር። ቦታው ላይ ሆን ክስ መኖሩ እንኳን ሳላቅ ለእኔ የሚሰማኝ እኮ ያለ ንግድ ፍቃድ እንደሰራ ሰው ነው እነሱ እያሰቡ እያወሩብኝ ወይ ደግሞ እየቀጥሽኛ ነሱ ነው እኮ ማሰበኝ መጠየቅ ይችላሉ በመሀል ላይ እዛ በነበርኩበት ሰዓት።
ግዛው ታየ ቀደም ሲልም ለአመፅ በማነሳሳትና በሽብር ተከሶ በ50,000 ብር ዋስ ተለቆ እንደነበርና ከዚያም መሰወሩን የፋናው ዜና መጠቆሙን ቀደም ሲል አንስተናል።
እኔ መጽሔቱ ስራ አስኪያጅ ነኝ። ያ ሎሚ ማለት ነው እንግዲህ በተሳቀው ጽሁፍ ነው እነሱ የጠየቁት። መጠየቅ ያለበት እኮ እንደ ህጉና እንደ እውነታው ኬርክ ዋና አዘጋጅ ነው መጠየቅ ያለበት። ግን እነሱ ያደረጉት ሊያጠፉ ስለፈለጉ ሊዘጉ ስለፈለጉ ሁሉም የፍርድ ስራ አስኪያጅ ነው የተሰሩ። ስራ አስኪያጅ ለማንም ዋና አዘጋጅ መስጠንቅ ያሰጠል። እኔ አሁን በዚህ ጽሁፍ ይመለከተኛል ብያን አስብም። በጥም የስራ አስኪያጅ ነኝ። የተከሰሱት ግን ለምን ሆነ ብትለኝ ድርጅቶችን መዝጋት ስለሚያስፈልግ አሁን ደግሞ 800,000 ለሙሉ አስጠል በቃ እንዳያስቡ ተስፋ ማስቆረጥ እንዲሳተቋ ነገር ሁሉ ይመስላል እና ለአመት ባነሳ ሰዓት እንግዲህ እነሱ እንደዛ ካሰቡ ይከራከራቸው አይችልም። እኛ ግን መስራት ያለብንም የሰራ ነው።
ዋና አዘጋጁ የተለየ ሰው ነበረ በዚያን ጊዜ?
የሁሉም መቴት ዋና አዘጋጅ የተለየ ሰው ነው። ሰለሞን የተከሰሱ ስድስቱ ዋና አዘጋጅና ባክቴ የተለያዩ ሰዎች ናቸው።
ለመሆኑ ምንድን ነበሩ እነዛ ጽሁፎች? ወይም አንድም ጽሁፍ ከሆነ ምንድን ነበረ ለዚህን ያህል የማነሳሳትና የሽብር ወንጀል ተብሎ ክስ ያስመሰረ?
አንደኛ ጽሁፍ በሰጣኝነቱ አቻ የማይገኝበት የሚዲያ መዳር የሚለው ኢትዮጵያ ስቴት ፕሬስ ሁኔታ ያለበት ነው። ትርጉም ነው። ከነገራችን ላይ እንግሊዛዊ ሂደት እንዴት እየጨለመ እንዳለ እየወደቀ ስለሆነ አርኪ ሁኔታ እንዳለ ነው የሚገልጸው። አንደኛው። ሁለተኛው የአሸባሪነት ፈርቶችንና እነ እስክንድር የታሰሩት በሙሉ አሸባሪዎች አይደሉም፣ እስክንድር ሲቅፍ ነው የታሰረው የሚል ነው ሀሳብ ያለው። ሶስተኛው ደግሞ ክስ ኢህአዴግ የሽብርተኝነት መመዘኛው ምንድን ነው የሚል ነው። እሱም ስለነ አቡበከር ነው፣ ለሙስሊም ማህበረሰቦቹ ማለት ነው። መመዘኛው ከፍ ያለ ሰው ህዝብ መሀል መደመጥ የቻለ በብሰው ያጠፋሉ ነው። አንድ በእስክንድር፣ አንድ በሙስሊሞች ጉዳይ በነ አቡበከር፣ አንድ ደግሞ በፕሬስ ጉዳይ ነው የተከሰሱ።
ታስረ ነበር።
ተከስሼ በዋስ ወጣሁኝ። ፍርድ ቤት አልገባሁኝም። ወደ ዋስና 50 ሺህ ብር ተባለ። በዋስ ወጣሁኝ። በአንድ ወር ከ15 ቀን ውስጥ የፈረዱብኝ። በነገራችን ላይ እዚህ ላይ ነገር ግን በተጻፉ ጽሁፎች ሁሉ አምንባቸዋለሁ። የተጻፉ ጽሁፎች አምንባቸዋለሁ። መታየቅ ካለብኝ ለመታየቄ ቅሬታ የለኝም። እንደው አለን የሚሉትን ህግን ለምን አይፈጽሙትም ለምን አይተገብሩትም በሚል ነው እንጂ በተጻፉ ጽሁፎች በሙሉ አምንበታለሁ።
እንግዲህ አሁን በአንተ ላይ የ18 ዓመት ጽኑ እስራትና የ100 ሺህ ብር ቅጣት፣ በዳዲሞስ የኢንተርቴንመንትና የፕሬስ ስራዎች ድርጅት ላይ የ200 ሺህ ብር ቅጣት ተፈርዷል። ምንድን ነው የምታስበው ግዛው?
ሰለሞን፣ ምን መሰለህ እዚህ ጋር የሚገርመኝ ነገር የዛሬ አመት ዳዲሞስ የፕሬስ ስራዎች ያዘን ግዛው 3 ዓመት ከሶስቱ እንዲታሰር አልቋል። ሶስቱ ነው ምንም ነት የለም። ለቱ ተወርቷል። የዛሬ አመት ድርጅቱ እንዲታገድ ተደርጓል። አሁን የታገደ ድርጅት የተወረሰ ድርጅት እንዴ ነው 200 ሺህ ብር አምታመስረው? እዛ በኩ ከአመት ቤት ጉዳዩ አልቋል። እዛ ጋር እኔ ምን ማለት እንደሆነ ራሱ አይናገቡ። የስራቱ ዝርክርክነት እኮ ነው የምታየው። አይከታተሉም። ሚዲያውን ራሱ አይከታተሉም። 200 ሺህ የተዘጋ የዛሬ አመት የተዘጋ ድርጅት አሁን 200 ሺህ ከፍላል እንዴ? ታግዶ የባንክ አካውንት ተዘግቶ ምን ተብሎ ያለቀ ድርጅት እንዴት ነው 200 ሺህ የሚከፍለው? ስለዚህ እኔ ምን ይሰማል ስለ ያው ማለት አይገባኝም ነው፣ ምንም አይገባኝም ነው። እዛ ጋር የዛሬ አመት ተፈርዷል። የዛሬ አመት ተወስኗል፣ ተነጥቋል፣ ቢሮ ታሽጓል፣ አካውንት ተዘግቷል፣ ባቢቤያቸውን ሸሽተው ወጥተዋል። ከዚህ በኋላ 200 ሺህ ወይ 300 ሺህ ያለብህ 18 አመት ምናምን ማለት ምን ማለት ነው? እንዴት በዚህ አስተያየት መስጠት ይቻላል? እነሱ ምንም እየሰሩ ለማያውቁት ነገር።
ለመሆኑ ወደ ሀገር የመመለስ ሀሳብ አለህ ግዛው?
ወላዲተ አምላክ፣ ኧረ እንደውም ማሰብ የለኝም። እንዴት 21 አመት ነው የተፈረደብኝ? 21 አመት ማለት እኮ እሱም ኢህአዴግ ይኖራል ብሎ ማሰቡ ራሱ ደስ ይላል። 21 ተስፋ ይሰጣል። እሱ ኖራለሁ ካለ እኔም እንደምመለሳል።
አሁን ባለህበት አካባቢ ስጋት የለህም?
እንዴ በጣም አለኝ። ስጋትማ በጣም አለ።
ምንድን ነው የስጋት ምንጭ?
አያለን የሚባል አያሌ የተባለ ድርጅት ነው እንግዲህ ትላንትናና ዛሬ የፈረደውን እንኳን አንጠፍሮ ማይከርተው አያለ ብለን ጠልፋለ ይላል። አንዳርጋቸውን ጠልፌ ደግሞ አፍሮ ታይምስ እንዳልኩ በእኔና የቶማስ ነበር አልነገርኩም። እና እዛ ላይ ስለ አንዳርጋቸው ጽጌ በጣም ፈርተን ነበር። እንግዲህ አንዳርጋቸው ጽጌን እንደግማለን ብለው ካሰቡ አላውቅም። በጣም ይላሉ። እዛ ግን ምታየው አንተ ዝርክርክነታቸው ነው የምታየው። አለቃው ማን እንደሆነ እንኳን ማታውቅበት እና ያስፈራራሉ፣ ይዘታሉ። ያው እና መቻል ነው ማለት ምን ታደርጋለህ?
ግዛው በሚያውቃቸው አካባቢዎች መሰል ክሶችና ፍርዶችን በመፍራት የተሳደዱ ከ40 በላይ ኢትዮጵያውያን ጋዜጠኞች በከባድ ችግርና በረሃብ እየተንገላቱ እንደሚገኙ ግዛው አጫውቶኛል።
የቀድሞ የቦትስዋና ፕሬዝዳንት ፎስተስ ሞዬ የደቡብ ሱዳን የሰላም ስምምነት መተግበሩን የሚከታተለውን ኮሚሽን በሊቀመንበርነት መሾማቸው እንዳስታወስ ዩናይትድ ስቴትስ አስታውቃለች። ደቡብ ሱዳናውያን ዓለም አቀፍ ማህበረሰብ ለተሿሚው ሊቀመንበር ትብብር እንዲያደርጉላቸው የኢጋድ ዋና አደራዳሪ አምባሳደር ስዩም መስፍን ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ባለፈው ነሐሴ መጨረሻ የተፈረመውን የደቡብ ሱዳን የሰላም ስምምነት ወደ ተግባር ለመለወጥ እንቅስቃሴዎች ቀጥለዋል። የዚህን ስምምነት የትግበራ ሂደት የሚቆጣጠረው ኮሚሽንም ሊቀመንበር ተሹሞለታል። የጋራ ክትትልና የግምገማ ኮሚሽን ለሚባለው ለዚሁ አካል በሊቀመንበርነት የተሾሙትን ሰው በይፋ ያስታወቁት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ናቸው።
There are two important pillars in the agreement on the resolution of the conflict in the Republic of South Sudan. These are
በደቡብ ሱዳን ሪፐብሊክ ያለውን ግጭት ለማስቆም የተያዘው የስምምነት ሰነድ ላይ ሁለት ጠቃሚ ነገሮች አሉ። እነርሱም የጋራ የክትትልና የግምገማ ኮሚሽን፣ የተኩስ አቁምና የሽግግር የጸጥታ መዋቅር ክትትል ናቸው። በዚህ መሰረት የኢጋድ አባል አገራት መሪዎች ካደረጉት ውይይት በኋላ እጅግ ከተከበሩ የአፍሪካ መሪዎች አንዱ የሆኑትን የቀድሞ የቦትስዋና ፕሬዚዳንት ፌስተስ ሞሃየን የምክትል ኮሚሽኑን እንዲመሩ ሾሟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ይህንኑ ተከትሎ ባወጣው መግለጫ የፕሬዝዳንት ፌስተስ ሞየን ሹመት በደስታ እንደተቀበለው አመልክቷል። ፕሬዝዳንቱ ጉልህ የስኬት ሰው መሆናቸውን ያስታወሰው መግለጫው ዓለም አቀፍ ባለሙያዎች ያሉበትን ቡድን በመምራት የደቡብ ሱዳን ስምምነት መተግበሩን ይከታተላሉ ብሏል። ዩናይትድ ስቴትስም ከርሳቸውና ከሌሎች ዓለም አቀፍ አጋሮች ጋር በቅርበት ተሰራለች ሲል አስተውቋል። ትናንት በተከፈተው የጸጥታ ስብሰባ ላይ የተናገሩት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍንም እንደዚህ አይነት ድጋፍ ለፕሬዝዳንቱ እንዲደረግ ጥሪ አቅርበዋል።
These are important and encouraging developments and it is my sincere hope.
የሰነዱ ዋነኛ ፈራሚዎች ጉዳዩ የሚመለከታቸው ሌሎች አካላት፣ የደቡብ ሱዳን ህዝብና የዓለም አቀፉ ማህበረሰብ፣ ለጋራ የክትትልና ግምገማ ኮሚሽኑ ሊቀመንበር አስፈላጊውን ድጋፍ እንደሚያደርጉ ከልብ የመነጨ እምነቴ ነው። ኃላፊነታቸውን በብቃት እንዲወጡ ለማስቻል
ሁሉም የደቡብ ሱዳን ወገኖች ይህንን እድል በመጠቀም ግጭቱን እንዲያስቆሙም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በመግለጫው ጠይቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኬንያ የባህር ዳርቻ በሀገር ማስወብኘት ሥራ የተሰማሩ ሰዎች ዩናይትድ ስቴትስ በአብዛኛው የጠረፉ አካባቢዎች ላይ ጥላ የቆየችውን የጉዞ እገዳ ለማንሳት የደረሰበት ውሳኔ አስደስቷቸዋል። እገዳው የዩናይትድ ስቴትስ መንግሥት ሠራተኞች ጠረፉን እንዳይጎበኙ ይከለክላል። በተመሳሳይ የአገር ጎብኚዎችም ወደ አካባቢው እንዳይሄዱ ይመክራል። የአሜሪካ ድምፁ ጂል ክሬግ ከናይሮቢ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል።
የኬንያ ባህር ዳርቻ የተዋቡ መዝናኛዎች አሉት። ምርጥ ምግቦች ይስተናገዱበታል። ማረፊያ ቤቶቹ ግሩም ሲሆኑ የአየር ጠባዩም ተስማሚ ነው። ሆኖም የነውጠኛው የአልሻባብ ቡድን ጥቃቶችና የወንጀል ስጋቶች የአካባቢውን የቱሪዝም አገልግሎት ባያሌ ጎድተዋል። አሁን ግን ዩናይትድ ስቴትስ ከማሊንዲ ከተማ ጀምሮ ወደ ታች ኬንያ ከታንዛኒያ ጋር እስከምትዋሰንበት ድንበር አቅራቢያ ድረስ በአብዛኛው የባህሩ ዳርቻ የጉዞ እገዳውን አንስታለች። እገዳው አሁንም እንዳለ እንዲቆይ የተደረገው ግን ወደ ላሙ ደሴት በሚደረገው ጉዞ ላይ ነው። የላሙ ደሴት በህንድ ውቅያኖስ ላይ የሚገኝ ሲሆን ሌላ ምርጥ የቱሪስት መስህብ ነው። ስለ ጉዞ እገዳ መነሳት በኬንያ ናይሮቢ የዩናይትድ ስቴትስ ኤምባሲ የፕሬስ አታሼዋ ቲፋኒ ማክግሪፍ ያስረዳሉ።
The reason why we lifted the restrictions, while terror and crime threats remain throughout Kenya, the specific circumstances that led to the restrictions.
እገዳውን ያነሳንበት ምክንያት አለ። አሁንም በመላ ኬንያ የሽብርና የወንጀል ስጋቶች ያሉ ቢሆንም ከማሊንዲ በስተደቡብ ባለው የባህር ዳርቻ አካባቢ የኬንያ መንግስት በወሰዳቸው አዎንታዊ እርምጃዎች ምክንያት ጸጥታው በጣም ተሻሽሏል። ለእገዳው መደረግ ምክንያት የሆኑ ችግሮች በአሁኑ ጊዜ የሉም።
ብሪታንያም በዚያው አካባቢ ጥላ የቆየችውን የጉዞ እገዳ ባለፈው ዓመት ሰኔ ማንሳቷ አይዘነጋም። የኬንያ ቱሪዝም ፌዴሬሽን ዋና ሥራ አስኪያጅ ሱዛን ኦንጌሎ ከዚህ የተሻለ ያስደሰታቸው ነገር እንደሌለ ተናግረዋል።
Let me tell you, it is going to be a big boost to that region because looking at the previous month to
ስለ ሁኔታው ላስረዳችሁ የተደረሱት ውሳኔዎች የአካባቢውን ምጣኔ ሀብት በጣም ያሳድጋሉ። ምክንያቱም ካለፈው ዓመት ሰኔ ወር በፊት ያለውን ሁኔታ ብናይ በባህሩ ዳርቻ የነበረው የቱሪዝም እንቅስቃሴ ፈጽሞ የሞተ ነበር። ሰኔ ላይ ብሪታንያ የጉዞ እገዳዋን አነሳች። አሁን ደግሞ ዩናይትድ ስቴትስ ተመሳሳይ እርምጃ ወሰደች። በመሆኑም የሀገር ጎብኚዎችን በብዛት ወደ አካባቢው ይመልስልናል።
ኦንጌሎ እንደሚሉት የባህር ዳርቻውን አካባቢ ምጣኔ ሀብት የሚያንቀሳቅሰው ሞተር ቱሪዝም ነው።
I would say it is the biggest supporter of the coast economy because
የባህር ጠረፉን አካባቢ ምጣኔ ሀብት በከፍተኛ ደረጃ የሚደግፈው ቱሪዝም ነው ማለት ይችላል። በምንም አይነት ከሌላ ነገር ጋር ማወዳደር አይቻልም።
ከሁሉ አስቀድሞ የዩናይትድ ስቴትስ የጉዞ እገዳ በቅድሚያ የጎዳው በይፋ ወደ አካባቢው መሄድ የተከለከሉትን የአሜሪካ መንግስት ሰራተኞች ነው። ሀገር አስጎብኚዎች የሚሉት ግን እገዳው ቱሪስቶችንም አስበርግጓል። ምክንያቱም በጉብኝት ላይ ባሉ ጊዜ የሚገዙትን የደህንነት ዋስትና ማግኘት ባለመቻላቸው ነው ይላሉ። ሙሐመድ ኦማር ከሞምባሳ ደቡብ ዲያኒ ያለውን ሌፐርድ ሬዞርት ኤንድ ስፓ የተሰኘውን የመዝናኛ ስፍራ ያስተዳድራሉ።
You know the thing is Majorly UK and US are what people are looking at, even if there are certain countries that do not have bans.
ነገሩ ምን መሰላችሁ? አብዛኛው የዓለም ህዝብ የሚያየው እንግሊዝና አሜሪካ የሚወስዷቸውን ርምጃዎች ነው። ምንም እንኳን ብዙ ሀገሮች ጉዞ እገዳ ባይኖራቸውም እነዚህ ሁለቱ የዓለም መንግስታት የሚወስዷቸውን ርምጃዎች በመከታተል ራሳቸው ድምዳሜ ላይ ይደርሳሉ።
አንድ የሌላ የዲያኒ ሆቴል ስራ አስኪያጅ ሲናገሩ ደግሞ በአካባቢው የጸጥታ ጥበቃ ችግር አለ በሚልና አብዛኞቹ የውጭ ሀገር ዲፕሎማቶችና የተባበሩት መንግስታት ድርጅት ሰራተኞች የጉዞ እገዳ የተመለከታቸው በመሆኑ ንግዳቸው በከፍተኛ ደረጃ መክሰሩን አስረድተዋል። ባለፉት 18 ወራት ብቻ ንግዳቸው 80% መቀነሱንም ተናግረዋል። ምንም እንኳን ይፋ የጉዞ እገዳው ቢነሳም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዜጎቹ በኬንያ የሚያደርጉት ጉብኝት አደጋ ያለው መሆኑን የመከረበት ማስጠንቀቂያ ግን እንዳለ ነው።
የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሪፐብሊካኖቹ በሚመራው የመወሰኛው ምክር ቤት ምርመራ ኮሚቴ ፊት ቀርበው ቃላቸውን እየሰጡ ናቸው። ምርመራው በቤንጋዚ ሊቢያ ከዩናይትድ ስቴትስ አምባሳደር ግድያ ጋር የተያያዘ መሆኑም ታውቋል። አምባሳደር ክሪስቶፈር ስቲቨንስ እና ሌሎች 3 አሜሪካውያን ዲፕሎማት የተገደሉት ሚስ ክሊንተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በነበሩበት ጊዜ መሆኑ ይታወቃል። የመርማሪው ኮሚቴ ስራ ፖለቲካዊ አንደምታ እንዳለው ግልጽ ነው። ለምን? ሚስስ ክሊንተን በመካሄድ ላይ ባለው ፕሬዝዳንታዊ ምርጫ በተለይ በዲሞክራቲክ ፓርቲ መካከል ቀዳሚዋ እጩ ተወዳዳሪ ናቸውና። ሊቀመንበሩ ትሬ ጎዴ በረዥሙ የመግቢያ ንግግራቸው ላይ እንዳስቀመጡት የምርመራ ከተዚህ ቀደሞቹ የተለየና ከፍተኛ ግምትም የሚሰጠው ሆኗል። ከዚህም ሌላ እንደ አውሮፓ አቆጣጠር ባለፈው መጋቢት ወር 2015 ዓመተ ምህረት ይፋ የወጣውና ለወራት ያህል ያዋየውን የሚስስ ክሊንተንን የኢሜል ውዝግብ አብረው ተክሰውታል። ይህም በውጭ ጉዳይ ሚኒስትርነታቸው ወቅት ማለትም ከፍተኛዋ የአሜሪካ ዲፕሎማት ሳሉ የግል ኢሜል ሰርቨር ወይም ልዩ የኢሜል ማደረጃ ኮምፒውተር ተጠቅመዋል የሚል ነው።
Madam Secretary, not a single member of this committee signed up to investigate you or your email.
ማዳም ውጭ ጉዳይ ሚኒስትር፣ አንድም የዚህ ኮሚቴ አባል እርሶንም ሆነ የእርሶን የኢሜል መልእክት ሊመረምር የፈረመ የለም። የኮሚቴ አባልነቱን የፈረምነው ለመመርመርና አገራችን ወክለው እዚያ አደገኛ አገር ውስጥ ሕይወታቸውን ያጡትን ሰዎች ለማክበር ነው ነው ያሉት። ነገር ግን የኮሚቴው ከፍተኛ የዲሞክራቲክ አባል የሆኑት ኤሊያ ካሚንግስ በንግግራቸው የፓነሉን ማለትም የምርመራ ወይም የውይይቱን ሂደት በጽኑ ተቃውመዋል። በቁጣ የሰነዘሩት ቃልም ከዚህ ቀደም በሁለት የተለያዩ ምክር ቤቱ ምርመራዎች የተደረጉበት ነገር አሁን ደግሞ ተመሳሳይ መረጃዎችን በመያዝ ተደጋጋሚ ፓነል ማካሄድ የግብር ከፋዩን ህዝብ ገንዘብ መጫወቻ እንደማድረግ ይቆጠራል የሚል ነው።
Despite all the previous investigations and all the talk about partisan agendas, I'm here to honor those we lost.
ያለፉት ምርመራዎች ሁሉና በወገንተኝነት ስም የማጥፋት እንዳለ ሆኖ የተሰው ወገኖቻችንን ለማክበርና አሁንም አገራችንን ወክለው በየአገሩ የሚያገለግሉትን ወገኖች ለመርዳት ነው እዚህ የተገኘሁት። ለዚህ ኮሚቴ አባላት የማቀርበው ጥያቄ ለራሴ የማቀርበው ነው። ይሄውም የአሜሪካ ህዝብ ለጣለብን ኃላፊነት ብቁ ሆነን እንገኝ የሚል ነው። ህዝቡ እንድንመራው ከስህተታችን እንድንማርና ወገንተኝነትን ትተን ለሁሉም እኩል መሪዎች እንድንሆን ነው የሚፈልገው።
ሚስ ክሊንተን ጭምር ዲሞክራቶች ቀደም ብሎ በዚህ ወር መግቢያ በተወካዮች ምክር ቤት የብዙሃን መሪ ኬቪን ማካርቲ ፎክስ በተባለ የቴሌቪዥን ፕሮግራም ላይ የተናገሩትን ልብ ብለዋል። ማካርቲ ሪፐብሊካውያን ልዩ መርማሪ ኮሚቴ ከተመሰረተ ወዲህ ህዝብ ሚስ ክሊንተን ያለው ድጋፍ ዝቅ ማለቱን ተናግረዋል። የሆነ ሆኖ ባለፈው ሳምንት በዲሞክራት እጩ ተወዳዳሪዎች መካከል ክርክር ከተካሄደ በኋላ የሚስስ ክሊንተን በህዝብ ተወዳጅነት በጣም ከፍ ብሏል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን በምርጫው እንደማይሳተፉ ትናንት መናገራቸው እኛም በዜናችን ግልጻችን ደግሞ ለክሊንተን የበለጠ ድል እንደሚከፍት ይታመናል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየዕለቱ ከሰኞ እስከ ዛሬ አርብ በ
አንድ ሰዓት እስከ አንድ ተኩል የሚያዘጋጀውን ፕሮግራም እዚህ ላይ አበቃ። ሰኞ በተመሳሳይ ፕሮግራም እስከምንገናኝ ደህና እምሹ። በሶስት ሰዓት መደበኛ ፕሮግራማችን ግን ይቀጥላል። ያኔ እንገናኝ። ሰላም።
This program has come to you from the Voice of America, Washington.